ቅማጽና ትውከት ወረርሽኝ አተት በአማራ ክልል ሁለት ዞኖች መከሰቱን የኢትዮጵያ የህብረተሰብ ጤና ተቋም አስታወቀ።
እንግዲህ በአሁኑ ሰዓት በአማራ ክልል በሁለት ዞኖች ላይ በሰሜን ጎንደር ዞንና በዋግህምራ ዞን የአተት ወረርሽኝ ተቀስቅሷል።
የተቋሙ ምክትል ዳይሬክተርና የህብረተሰብ ጤና አደጋዎች ሐላፊ ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ ሞገስ ናቸው። ዝርዝሩን ይዘን እንመለሳለን።
በወልዲያ ዩኒቨርሲቲ የተፈጠረው አለመግባባት ምክንያቱ ምንድነው? ዘጋቢያችን ከስፍራው ሁኔታውን አጣርቶ ጉዳዩን ልኮልናል። አብራችሁን ካመሻችሁ ዝርዝሩን ሰማላችሁ።
የሸክላ ላይ ስዕል አውደረይ በባህር ዳር።
የሰው ልጆች መነሻችን አፈር ነው፣ መጨረሻችንም ደግሞ አፈር ነው። ለዚህ ነው ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበብን ያስቀመጡ። ስለዚህ ሰዎች ከአፈርነት ሳቢን ነው የሚል መልእክት ነው ያለው።
አዘጋጁ ራስ ብሩክ ነው። የዚህና ሌሎች ለምሽቱ ያዘጋጅናቸው ቅንብሮችን ይዘን አብረናችሁ እናመሻለን።
ከጋቢና ቪኦኤ ጋር አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የሶማሊያ የፖሊስ ክፍል በገለጸው መሰረት አንድ አጥፍቶ ጠፊ ሞቃዲሾ በሚገኘው ዋርዳ ናባዳ ወረዳ በሚገኝ መስሪያ ቤት ላይ ዛሬ ባደረሰው ጥቃት አራት ሰዎች ተገድለዋል። በዋናው የወረዳው ጽፈት ቤት የረመዳን ምግብ ይከፋፈል በነበረበት ወቅት አጥፍቶ ጠፊው በፈንጅ የተሞላ ቶዮታ መኪና ነርቶ ገባበት ሲሉ እማኞች በአሜሪካ ድምጽ ላለው የሶማሊኛ ቋንቋ አገልግሎት ተናግረዋል። ፖሊሶች እንደሚሉት ቢያንስ 9 ሰዎች በፍንዳታው ቆስለዋል። ማኞች ግን የቆሰሉት 30 ናቸው ይላሉ። ኢላማ የተደረገው ህንጻ ቪላ ሶማሊያ በተባለው በዋርታ ናባዳ ወረዳ የሚገኘው የፕሬዝዳንቱ ቤተ መንግስት አጠገብ ይገኛል። ጽንፈኛው ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል።
ሰሜን ኮሪያ ዛሬ ዩናይትድ ስቴትስን በሌብነት ከሳ ዓለም አቀፍ ማዕቀብ ጥሳለች በሚል የያዘቻትን መርከብ እንድትመልስ ጠይቃለች። የሰሜን ኮሪያው የውጭ ጉዳይ ሚኒስትር በሀገሪቱ ማዕከላዊ የዜና አገልግሎት ላይ ባወጣው መግለጫ ዩናይትድ ስቴትስ መርከቧን በመያዟ ምንነቱ ያልተጠቀሰ አንድምታ እንዳለው ገልጿል። ዩናይትድ ስቴትስ የመርከቧ ስርቆት ምን ሊያስከትል እንደሚችል በጥንቃቄ በማሰብ መርከቧን በፍጥነት መመለስ አለባት ይላል መግለጫው። የመርከቧ መያዝን አምና የሁለቱን ሀገሮች ግንኙነት ለማሻሻል ሲባል በፕሬዚዳንት ትራምፕ በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል የተደረገውን ስምምነት ይጥሳል ይላል የሰሜን ኮሪያው መግለጫ። ዩናይትድ ስቴትስ ዋይዝ ሆነስት የተባለችውን መርከብ መያዟን ባለፈው ሳምንት አስታውቃ ነበር። መርከቡ ባለፈው ዓመት ሚያዝያ ወር ላይ በኢንዶኔዥያ ባለስልጣኖችም ተይዞ እንደነበር ይታወሳል።
ፕሬዚዳንት ዶናልድ ትራምፕ ጊዜው ሲያመች ዩናይትድ ስቴትስ ከቻይና ጋር በአዲስ የንግድ ይዘት ተስማማለች። ነገር ግን መጀመሪያ ባለፈው ዓመት ከቤጂንግ ጋር የታየው የ419 ቢሊዮን ዶላር የንግድ ጉድለት መጥበብ ይኖርበታል ብለዋል። ቻይና እኛ ከነሱ ከምንገዛው እጅግ ያነሰ ነው ከኛ የምታስገባው ብለዋል ፕሬዚዳንቱ በትዊተር ባስተላለፉት መልእክት። ሁለቱ ግዙፍ የኢኮኖሚ ይዘት ያላቸው ሀገሮች እርስ በርሳቸው ቀረጥ በመጨመር እየተበቃቀሉ መሆናቸው የሚታወቅ ነው። ከፕሬዚዳንት ሺ ጂንፒንግ ጋር ያለኝ ልዩ የሆነ ጥሩ ግንኙነት ወሰን የለውም። ይሁንና ከዚህ ቀደም ደጋግሜ እንደነገርኳችሁ ሁሉ ንግድን በሚመለከት በቻይና ካጣነው የተወሰነውን ለመመለስ መቻል አለብን በማለት ትራምፕ አስረድተዋል። ቤጂንግና ዋሽንግተን ለውራት ያክል ስለ ንግድ ስምምነት ሲደራደሩ ቢቆዩም በዋሽንግተን ሲያደርጉት የቆየው ድርድር ባለፈው አርብ ካለ ስምምነት አብቅቷል።
ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚዳንት ዶናልድ ትራምፕ በሁለቱ ልዕለ ኃይል ሀገሮች መካከል ያለውን ግንኙነት ለማሻሻል ቁርጠኞች ናቸው ሲሉ ዛሬ ለሩሲያ ባለስልጣኖች ተናግረዋል። በፕሬዝዳንት ትራምፕና በፕሬዝዳንት ፑቲን መመሪያ መሰረት የሚደረገው በጎ ጥረት ግንኙነቱን አረጋግቶ የአንዳንዶቹን ሀገሮች ብቻ ሳይሆን ለተቀረው ዓለምም በሚጠቅም መንገድ ይራመዳል የሚል ተስፋ አለኝ ብለዋል። የውጭ ጉዳይ ሚኒስትሩ ፖምፔዮ እንዲህን ያሉት በሶቺ ሩሲያ ላይ ከፕሬዝዳንት ቭላድሚር ፑቲንና ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተገናኝተው ከመነጋገራቸው በፊት ነው። ላቭሮቭ በበኩላቸው ከፓምፒዮ ጋር የቅንነት ያለው ንግግር እንዲደረግ እጠብቃለሁ ብለዋል። የትራምፕ አስተዳደር ከኢራን ጋር ያለውን ውጥረት እንዴት ለማርገብ እንዳቀደ ለማወቅ መሞከርን ያቀፈ ንግግር እንደሚሆን ላቭሮቭ አመልክተዋል። ውጥረቱ የፈጠረችው ዩናይትድ ስቴትስን ነችም ሲሉ ከሰዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ ቀዳሚው ዘገባችን እንለፍ። የአጣዳፊ ተቅማጥና ተውከት ወረርሽኝ ወይም አተት በአማራ ክልል ሁለት ዞኖች መከሰቱን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ የህብረተሰብ ጤናና አደጋዎች ምላሽ መስጫ ማዕከል ዛሬ ለመገናኛ ብዙሃን በሰጠው መግለጫ ወረርሽኙ በተከሰተበት አካባቢ ህክምና መስጠት ከመጀመር በተጨማሪ የአጣዳፊ ተውከትና ተቅማጥ ወረርሽኝ አተት ሊተላለፍባቸው ይችላል ተብሎ የተጠረጠሩ አካባቢዎች ላይ የመከላከል ስራ እየተሰራ ነው ብሏል። በመግለጫው ላይ የተገኘው ዘጋቢያችን ሙክታር ጀማል ዘገባውን አሰናድቷል። የተቋሙ ምክትል ዳይሬክተርና የህብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ ሞገስ ከሚያብራሩበት ዘገባው ይጀምራል።
እንግዲህ በአሁኑ ሰዓት በአማራ ክልል በሁለት ዞኖች ላይ በሰሜን ጎንደር ዞንና በዋግህምራ ዞን የአተት ወረርሽኝ ተቀስቅሷል። ዋግህምራ ዞን ላይ አበርጌሌ በሚባል ወረዳ እስካሁን 61 ሰዎች በበሽታው ተጠርጥረዋል። እንዲሁም በሰሜን ጎንደር ዞን በጠለምት ወረዳና በበየዳ ወረዳዎች ላይ ነው ወረርሽኙ ተቀስቅሷል የተቀሰቀሰው። በጠለምት ወረዳ ላይ 110 ሰዎች እስካሁን በበሽታው ሲያዙ፣ በበየዳ ግን 4 ብቻ ናቸው። ምናልባትም በበየዳ ወረዳ ላይ ያለው ወረርሽኝም ላይሆን ይችላል። ገና እያጣራ ነው ያለ ጉዳይ ነው ማለት ነው። እንግዲህ በአጠቃላይ እስካሁን በክልሉ ባለፉት ጥቂት ቀናት ውስጥ አንድ ሳምንት ባለበለጠ ጊዜ ውስጥ 174 ሰዎች በበሽታው ተጠርጥረዋል ማለት ነው።
ዶክተር በየነ ሞገስ እንደገለጹት ወረርሽኙን ለመቆጣጠር እየተደረገ ባለው ርብርብ ከሐኪሞች፣ ከነርሶች፣ የላብራቶሪ ባለሙያዎችና ከአካባቢ ጤና ባለሙያዎች የተዋቀረ የፈጣን ምላሽ ሰጪ ቡድን ከፌደራል ከክልልና ዞን በመውጣጣት ተሰማርቷል። ወረርሽኙን ለመቆጣጠር አስፈላጊ የመድኃኒትና የሕክምና ግብዓቶች የቀረቡ ሲሆን ወረርሽኙን የመከላከል ሥራ ለማገዝ የዓለም ጤና ድርጅት የድንበር የለሽ ሐኪሞች ቡድንና በተባበሩት መንግሥታት የሕፃናት መርጃ ድርጅት እንዲሁም ሌሎች ዓለም አቀፍ ድርጅቶች ተሳትፎ እያደረጉ መሆኑን ገልጸዋል። ወረርሽኙ ሊዛመትበት ይችላል ተብለው የተገመቱ አካባቢዎችም ላይ የመከላከል ሥራ እየተሰራ መሆኑን የማዕከሉ አስተባባሪ ዶክተር በየነ ሞገስ አብራርተዋል።
አጎራባች የሆኑ በአማራ ክልል ላይ የሚገኙ የተለያዩ ወረዳዎች አሉ። ለምሳሌ ያክል እንደ ደርቃይ፣ ጃናሞራ፣ ሳህልጠ የምት፣ ዝቋላና ሰቆጣ የሚባሉ ወረዳዎችን እንዲሁም በትግራይ ክልል ደግሞ ጸለምት፣ ጣንቋ፣ በርገሌ፣ አምባላጄ፣ እንዳመሆኒ፣ ኦፍላና ሰምረ ሳህረት የሚባሉ ወረዳዎች አዋሳኝ ወረዳዎች በመሆናቸው በሽታው በቀላሉ ወደ እነዚህም ሊስፋፋ ይችላል ብለን ስለተጠራጠርን በእነዚህ ቦታዎች ላይም ከፍተኛ የሆነ የቅኝት ስራ እየተሰራ ነው ወይም እንዲሰራ እየተደረገ ነው። ከዚህ በተጨማሪም ወረርሽኙ ወደ እነዚህ ቦታዎች የመስፋፋት እድል ቢገጥመው የቅድመ ዝግጅት ስራዎች እንዲሰሩ ወይም የቅድመ ዝግጅት ስራዎች እየተሰሩ ነው።
ዶክተር በየነ ሞገስ በኬንያና በሶማሊያ የወረርሽኙ ምልክት መታየቱን ገልጸው ይህም ለኦሮሚያና ሶማሌ ክልሎች የተጋላጭነት ስጋት ስለፈጠረ የመከላከሉ ስራ በጋራ እየተሰራ መሆኑን ተናግረዋል። ዶክተር በየነ አክለውም ወረርሽኙን በአግባቡ ለመቆጣጠር ከፍተኛ የመሰረተ ልማት ተግዳሮት እንዳጋጠማቸውም ጠቅሰዋል። ወረርሽኙ በሌሎች አካባቢዎችም እንዳይስፋፋ ሰፊ የመከላከል ስራዎች እየተሰሩ መሆናቸውንም ተናግረዋል።
በሽታው በፍጥነት የሚተላለፍ ሕክምና ካልተሰጠ ደግሞ ቶሎ ሊገድልም የሚችል በድርቀት ቶሎ ሊገድል የሚችልም በሽታ ስለሆነ ወረርሽኙም ወደ ሌሎች አካባቢዎች እንዳይስፋፋ የተለያዩ ስራዎች እየተሰሩ ነው። ከነዚህ ውስጥ አንዱ በቅርቡ የምናደርገው የኮሌራ ክትባት እንዲሰጣቸው ማድረግ ነው። እንግዲህ በበሽታው ላልተጠቁ ነገር ግን ተጋላጭነት አላቸው ብለን ወይም ደግሞ ወረርሽኙ ተቀስቅሶባቸዋል ብለን በምናስባቸው ቀበሌዎች እና ወረዳዎች የሚደረግ ይሆናል። ወረርሽኙ ግን ኮሌራ ነው ተብሎ ገና ሙሉ በሙሉ ስላልተረጋገጠ ቀጣይ የናሙና የላብራቶሪ ምርመራዎች ይኖሩናል።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰገለ አሜሪካ ራ ጋቢና
ተከታዩ ዘገባ ደግሞ ወደ ወልዲያ ይወስደናል።
ከመጠጥ ውሃ አቅርቦት እጥረት ጋር በተያያዘ በተፈጠረ አለመግባባት በወልዲያ ዩኒቨርሲቲ ግጭት መቀስቀሱ ተሰምቷል። በግጭቱ አንድ ተማሪና 6 የጸጥታ ኃይሎች መጠነኛ ጉዳት ደርሶባቸዋል ተብሏል። ዩኒቨርሲቲው መረጋጋት ቢስተዋልበትም የመማር ማስተማር ሂደቱ ተቋርጧል። ትናንትና እና ዛሬ ከሰሜን ወሎ አስተዳደርና ከዩኒቨርሲቲው አካላት ጋር ውይይት ለማድረግ ቢሞከርም መግባባት ላይ አለመደረሱን የዩኒቨርሲቲው ተማሪዎች የነገሩን መረጃ ያመለክታል። በስፍራው የሚገኘው ዘጋቢያችን መስፍን አድራጊ ያሰናደው ዘገባ የዩኒቨርሲቲውን የዩኒቨርሲቲው የኮሙኒኬሽን ጉዳዮች ዳይሬክተር አቶ ተፈራ አስናቀ ከሚያብራሩበት ይጀምራል።
ውሃን መንሻቸው አጋጣሚ ሆኖ ደግሞ ከተማው ላይ የመብራት መቆራረጥ ሲመጣ ከተማውም ራሱ ውሃ እንደልብ ማግኘት አልቻለም። መብራት የለም። በሽፍት ነው መብራት የሚጠቀሙ የነበሩትና ውሃ ወደ ዩኒቨርሲቲው መውሰድ የሚችሉበትን አጋጣሚ በምንፈልገው ፍጥነት ማግኘት አልተቻለም። አንድ ጊዜ ቦቱ አቅርቦ ሁለተኛው ለመውሰድ ሲመጣ በከተማው የተፈጠረው የውሃ የመብራት መቆራረጥ ውሃው በምንፈልገው ፍጥነት ቶሎ ሞልቶ መድረስ አልቻለም። እሱ ምክንያት በማድረግ ረብሻ ነገር አስነሱ። በዛ ተወሰነ ደረጃ በዩኒቨርሲቲው ህንፃዎች ላይ መስታወቶችን ሰባብረዋል። ይህ ሲደረግ የጸጥታ ኃይል ገብቶ ያንን የማስቆም ስራ ሰርቷል። ከዛ በኋላ ተረጋግቶ ምሽት ላይም ውሃውን መጣ። ከዛ ውጭ ራት ምናምን ፕሮግራም በተለመደው አግባብ ነው የሄደው። ምን ችግር አልነበረም። ለሊትም በሰላም ነበር ሄደው። ራት ላይ ሰራተኛ በሚገባበት ጊዜም ጥሩ ነው የነበረው። ትንሽ ከቆየ በኋላ የተወሰኑ ተማሪዎች ወደ ፍሬሾች እየሄዱ ፍሬሾቹን ጫና የማድረግ የማሳደር እዛ ግፊት እያደረጉ አብዛኛው ተማሪ ማለት በሚቻል ክላስ ውስጥ ነው የነበረው። ወደዛም ወደ ክላስ ውስጥም በሚሄድ ያንን አካባቢ መረበሽ ሁኔታ ነበረ። እዛ ላይ መማር ማስተማሩ እንዲሁ ተስተጓጎለ። በዛ ሁኔታ ላይ እንዳለ አጋጣሚ ወደ ግቢ ውስጥ እየዞሩ ሰላማዊ ሰልፍ የሚመስል ነገር ሲያደርጉ ቆዩ።
ምንድን ነበረ የሚያነሷቸው?
ከርቀት ሆነን ነበረ የምንከታተለው። በትክክል ያሉትን ነገር መስማት አልቻልኩም።
በግጭቱ የመምህራን መመገቢያ አዳራሽ፣ አስተዳደርና ሌሎች አገልግሎት ሰጪ ቢሮዎች መሰባበር የደረሰባቸው ሲሆን ይህንን ተከትሎ ትናንት ሰራተኞች ስራ ገበታቸው ላይ አለመገኘታቸውን ዳይሬክተሩ ይናገራሉ። ዛሬ ግን አብዛኛው ሰራተኛ ወደ ስራው የተመለሰ ሲሆን የመማር ማስተማሩ ሂደት ግን መቋረጡን ከስፍራው የደረሰን መረጃ ያመለክታል። ችግሩን ለመቅረፍ ጥረቶች በመደረግ ላይ መሆናቸውም ታውቋል። የወልዲያ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት መለስ ያይኔ አበባም የግጭቱ መነሻ የመጠጥ ውሃ አቅርቦት መቋረጥ መሆኑን ይናገራል።
ውሃ ጠፍታ ነበረ፣ ተበላሽቶ ከፓይፑ ተበላሽቶ ነበረ። ዚጋ በዛ ምክንያት ውሃ ጠፍታ ዘግይቶ ነበረ።
ውሃ መጥፋት ለግጭት መነሻ ሊሆን ይችላል
አይችልም? ግን በወቅቱ ወልዲያ ከተማ ከዚህ ውሃ ሲጠፋ በቦቲ የምናመጣበት ነበረ። ከወልዲያ ከተማ ነበር እናመጣው ወደ ቦቱ ለመቅዳት መብራት ያስፈልጋል። መብራት ጠፋና ዘገየ። በምሳ ሰዓት ላይ ውሃ አልመጣም ነበረ። ይህን ተከትሎ ነው መነሻ የሆነው።
እንዲህ አይነት የመጠጥ ውሃ አቅርቦት ችግር ሲፈጠር ችግሮቹ በሰላማዊ መልኩ ይፈቱ እንደነበር ያስታውሳል። ታዲያ ሰውና ንብረት ላይ ጉዳት እስከማድረስ የሚሻገር ምን የተለየ ነገር አጋጠመ?
ችግሩን ለመፍታት ከመረባት በስተቀር ሌላ በስተጀርባ ምን አለ ምን እንዴት ነው የሚለውን እኛ መድረስ አልቻልም። እንግዲህ ወደፊት ሊጣራ ይሆናል። ልክ ነው፣ መታገስ ነበረብን። ጥያቄም ቢኖረን በዛ አይነት መልኩ መሆን የለበትም ነበረ። ተማሪ መጎዳት የለበትም። ወቅታዊ ሰራውንዲንጉ ከሌላም አካባቢ ያለው ነገር ያንን አብሮ ሪፍሌክት የማድረግ ነገር ነው ያለው። ተማሪ
በሌሎች አካባቢ የሚስተዋሉ አለመረጋጋቶች ነጸብራቅ
ያንን ተከትሎ ያንን ለማሳየት የሚካሄድ ነገር ነው። እንደ ተማሪ ካየ ነው እንደ ተማሪ ምናስብ ከሆነ ችግሮቻችንን እንትን ለማለት ተማር ነው መሰረት በዛው በትምህርት አግባብ ባለው መልኩ ነው ስትረግል ማድረግ ያለብን።
ከአመራሩና ከሚመለከተው አካል ጋር ውይይት አደረጋችሁ?
አድርገን ነበረ። አሁ ትናንትና እስከ 12 ሰዓት አድርገን ነበረ።
ምን መግባባት ላይ ደረሳችሁ?
መግባባት የደረስነው መግባባት እንግዲህ ቀጥታ ተማሪውን አግኝተን አወያይተን ችግሩን ተማሪውን ያለውን ፊሊንግ ችግሮችንም አንስቶ ይሄ በዚህ ምክንያት አይፈታም፣ ጊዜያዊ መፍትሄ ደግሞ በጎን ለጎን እንዲቀመጥለት የሚፈቱትን ደግሞ በቀጥታ እንድናገር ነበረ አቅጣጫ አስቀምጠን ይሄድ ነው። ዛሬ ብለን ነበር ስብሰባ በየአዳራሽ ውስጥ አዳራሽ ተይከ ስለነበረ ያሰብነው ተማሪ ስለሚበዛ። ነገር ግን እነሱ ተማሪዎች የአይነት ፍላጎት የላቸውም ነበር እስከ 6 ሰዓት ይፋ አድርጓል። መጨረሻ ላይ ያው እንግዲህ ሌላ ከዚህ ከግቢ ካሉ አመራሮች ውጪ መጡ ያነጋግረን የሚሉት ሌላ አካል ይምጣልን የሚሉት እነሱ እንግዲህ በዛ ነው አሁን የተበተነ።
የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ በግጭቱ የደረሰውን ጉዳት እንዲህ ገልጾታል።
አንድ ተማሪ አሁን ከሆስፒታል በተገኘ መረጃ ወርቆ ብራድ ደርሶበታል። ሌሎች በጸጥታ ኃይሎች ላይ ነው በድንጋይ ጉዳት የደረሰው። በአንድ ስድስት የጸጥታ ኃይሎች ላይ ጉዳት ደርሷል።
ጉዳታቸው በምን ደረጃ ላይ ይገኛል? አሁን ፈታይሎ
በድንጋይ ነው የተመቱት። ወረድ እየተከሙ ወደ የቤታቸው ሄደዋል።
ስለዚህ ቀላል ጉዳት የደረሰባቸው ማለት ነው?
ቀላል ጉዳት ነው የደረሰባቸው።
ከግጭቱ ጀርባ ሌላ ምክንያት ይኖር ይሆን?
ከበስተጀርባው ሌላ ነገር ይኖር አይኖር የሚያጣራ ነው ነገር የለም። መነሻው የውሃ ችግር ነው። በውስጡ ሌላ ግጭት የለውም። አንድ አይነት ጥያቄ ያላቸው
ተማሪዎች ጥያቄያቸውን በሰላማዊ መልኩ ለማቅረብ ያጋጠማቸው ችግር ምን ይሆን?
እኛም በሰላማዊ መንገዱ ጠይቁ ነው እነሱ እስካሁን ያወያየን የለም ነው የሚሉት።
የጸጥታ ኃይሉ ከአካባቢው ነዋሪና ከዩኒቨርሲቲው ማህበረሰብ ጋር በመሆን ችግሩ እንዳይስፋፋ ማድረጉን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Gabina VOA
Shirin Gabina
Blashangul 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 Degabina Degabina Blashangul
መስፍን አራጌ ላደረሰን ዘገባ እናመሰግናለን። እያዳመጣችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ እየተላለፈ የሚገኘውን የጋቢና ቪኦኤ ዝግጅታችን ነው። በተከታዩ ዘገባ ወደ ባህር ዳር እናቀናለን።
እንሰራ ወይም እንስራ የተሰኘ የሸክላ ላይ የስዕል አውደ ርዕይ በባህር ዳር ከተማ። ዘገባው የአስቴር ምስጋናው ነው። ስዕሉን ያሰናዳው ደግሞ ራስ በረከት ትርጉሙን ያብራራል።
የስዕል ኤግዚቢሽን እንስራ የሚል መልእክት ሲኖረው አንደኛ በጋራ ተነስተን ስራ እንስራ ነው። ሁለተኛ ነገር ደግሞ እንስራ የሚል መልእክት አለው። የሀገራችን ባህላዊ ቁስ ከሆነው አንዱ ወይም ደግሞ ማድጋ ከምንለው የተለያዩ የሸክላ ውጤቶች የተሰራ ስራ ነው። እንዳየሽው ለመጀመሪያ ጊዜ የተሰራ የስዕል አውደ ርዕይ ሲሆን ኢትዮጵያዊነትን አጉልቶ የሚያሳይ ነው። በዚህ የስዕል አውደ ርዕይ ውስጥ የሰው ልጆች መነሻችን አፈር ነው፣ መጨረሻችንም ደግሞ አፈር ነው። ለዚህም ነው ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበብን ያስቀመጡት። ስለዚህ ሰዎች ከአፈርነት ሐሳብ እንውጣ የሚል መልእክት ነው ያለው።
የራስ በረከት የጥበብ ውጤት የሆነው ይህ የሸክላ ላይ የስዕል አውደ ርዕይ ዋና ዓላማው ሀገርን መገንባት ላይ ያተኮረ ነው ይላል።
ሰው ሀገሩ ሊታደግ፣ ሰው ሀገሩ ሊያከብር፣ ሰው ለሀገሩ ሊኖር፣ ሰው ለሀገሩ ሊሞት ሲገባ ወንድም ከወንድም እህት ከእህት ሰው እየተፋጀ እልቂት ላይ ነው ያለ ነው። ስለዚህ ኢትዮጵያዊነት ማለት ደግሞ ይሄ መገለጫችን ስላልሆነ ከእንደዚህ አይነት አስተሳሰብ ልንወጣ ይገባናል የሚል መልእክት ነው ይዞ የመጣው። የተወሰኑ ሰዎች ይኖራሉ የራሳቸውን ግላዊ ጥቅም እያሰቡ ሀገርን የሚበድሉ። ግን ሀገር ማለት እኔና አንቺ ሌላው ማህበረሰብ ተሰባስቦ የሚኖርባት እኔ ኮ ኢትዮጵያዊ ነኝ ይያልኩ እንድመጻደቅ የሚያረገኝ ማንነት የመጠሬ ሀገር ናት። ስለዚህ ሰዎች ለሀገር ክብር በኖረ ቁጥር ለጎረቤት፣ ለእህት፣ ለወንድም፣ ለእናት፣ ለአባት፣ ለአክስት፣ ለአጎት ወዘተ ክብር ይኖረናል። ክብር ማለት ሀገር ነው። ሀገር ማለት ክብር ነው።
በዩኒሰን ሆቴል በተዘጋጀው የስዕል አውደ ርዕይ በሸክላ በተሰሩ ምጣድ፣ ጀበና፣ ድስት፣ ጋን እንዲሁም እንስራ ላይ ያረፈውን ይህን የጥበብ አሻራ የጎበኙ ወጣቶች እንደ ሸክላ በአንዴ ታይቶ የሚጠፋ ታሪክ ሰርተን አንለፍ የሚል መልእክት መረዳታቸውን ይናገራሉ።
ወሰን ታረቀኝ እባላለሁ። የስዕል ስራ ላይ ብዙ መልእክቶችን አግኝተናል። ከአፈርነት ሀሳብ እንውጣ ብሏል ሰዓሊው እና አዘጋጆቹ። በዘመኔ በእኔ ትውልድ ውስጥ እልፍ ያለ ነገር መስራት እንዳለብኝ አውቃለሁ። ከሸክላነት ከአፈርነት ባህሪ ወጥቼ ለዘመን የሚታለፍ ለትውልድ የሚታለፍ ነገር መስራት እንዳለብኝ ተረድቻለሁ።
አብርሃም ጅራራ እባላለሁ። በእርግጥም አስተማሪ የሆነ ሰው ማን ነው? ወዴት ነው ጉዞ? ማን ነበርን? ወዴት እየሄድን ነው? ከነበርንበት ወደ ኋላ እንዴት እየሄድን እንደነበር እና ትልቁን የሀገራችን ታላቁን የነበረን ታሪክ የሚያስረዳ ነው።
ሀገር የምትገነባው በፍቅር ብቻ ሳይሆን የጌታ ለጌታ የቄሳር ለቄሳር በሚለው መርህም በመሆኑ ለሀገራችን የሚጠበቅብንን መስጠት መዘንጋት የለብንም ሲል በአውደ ርዕዩ ለተሳተፉ የንግዱ ማህበረሰብ መልእክት አስተላልፏል። ሰዓሊ በረከት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
تبينو وحلا قابو انتو قندن
Hello Jigjiga, hello Goday, hello Gabridahar, hello Dagahbur, hello Ziridabe, hello Shimi. Gabina VOA, Gabina, Gabina, Gabina. What have the guys in Islam? Gabina VOA, Gabina, Gabina, Gabina.
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። አፍሪካውያን ተሰባስበው በዋሽንግተን ዲሲ በሃምሌ ወር ሊሮጡ ነው ያሉን ደግሞ ዶክተር ጋሻው አብዛው ናቸው። ታላቅ የአፍሪካ ሩጫ በሚል ዝግጅት የተሰናዳ ነው ብለዋል። ጽዮን ግርማ ቀዳሜ ለት እዚ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ በተሰናዳ ዝግጅት ላይ አግኝታ በወፍ በረራ አናግራቸው ነበር። እንደሚከተለው ይቀርባል።
ጀና መሰግናለሁኝ አንቺ ተኮመን ዳይሬክሽን የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አበይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበር። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንዲታሰብ ባስተላለፉት መልእክት ነበር። እና ውድድራችንም ከመልእክት በላይ ቀኑን በየአመቱ በደመቀ ሁኔታ እንድናስብ በሚያስችለን ሁኔታ የአምስት ኪሎ ሜትር ሩጫ ኢትዮጵያኖችን የሚያሳትፍ ሰዎች የሚያካትት ሩጫ እያዘጋጀን ነው የምንገኘው።
ምንድነው ከዚህ ከሩጫው ጋር ያገናኘው ጉዳይ?
መልካም ጽዮን፣ ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከመስረታው ጀምሮ ባሉት ከሪቻርድ ነሩከር ከኃይሌ ገብረስላሴ ጋር ሆነን ያካሄድነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ዲግሪን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለኝ ሙያ ለህብረተሰብ ምንድነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ ሀገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ሐሳብ ነው። እናም በታውሰን ዩኒቨርሲቲ ነው ማስተምረው። በማስተምርበት መስክ ነው ይህንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲው አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው።
መቼ ነው ይሄንን ሩጫ የምታደርጉት? በምን መልኩስ ነው የምታረጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው ታላቁ ሩጫ በአመት አንድ ጊዜ የሚደረግና እዚህ ደግሞ ለአፍሪካውያኖች የሚል ነው ያየሁት። ምን አይነት ፕሮግራም ነው? ፕሮግራሙ መቼ ነው?
ፕሮግራሙ የሚሆነው ጁላይ 27 በያርድስ ፓርክ ላይ ነው የሚሆነው። የአፍሪካ የታላቅ የአፍሪካ ሩጫ ነው ብለን የጠራነው ወይም ግራንድ አፍሪካ ራን። ምክንያቱም እንደነው የኢትዮጵያን ቀን በዲሲ በመናከርበት ወቅት በአፍሪካ ህብረት ምስረታ ላይ ያለንን አስተዋጽኦ አበበ ቢቂላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካውያን ጋር መከበር እንዲያስችለን በማሰብ ነው የታላቅ የአፍሪካ ሩጫ ብለን እናዘጋጅ ያለ ነው።
በጣም አመሰግናለሁ ዶክተር ጋሻው ግዜስተለን።
ወደ ተከታዩ ዘገባችን እንለፍ። በእጅጉ የተጠበቀው በዓለም የብዝሃ ህይወት ላይ የተደቀነውን አደጋ የሚመለከተው የተባበሩት መንግስታት ድርጅት ሪፖርት ከሰሞኑ ይፋ ተደርጓል። ጥልቁ ሪፖርት የሰው ልጆች ድርጊት 1 ሚሊዮን ለሚሆኑ የዓለማችን እጽዋት፣ ነፍሳትና እንስሳት ዝርያዎችን ሊያጠፋ የሚችል ስጋት መሆኑን አትቷል። ሪፖርቱ አክሎም ይህንን ችግር ሊቀርፉ ይችላሉ ያላቸውን መላምቶችን ጠቁሟል። በዚህ ጉዳይ ላይ የአሜሪካ ድምጹ ኬቨን ኤኖክ ያዘጋጀውን ሀብታሙ ስዩም ወደ አማርኛ መልሶታል።
የሰው ልጆች በምድር ላይ ያደረሱት ጥፋት ምን ያክል ነው? የበይነ መንግስታዊው የብዝሃ ህይወትና ተፈጥሮ ምህዳር አገልግሎት ይፋ ያደረገው ሪፖርት ቁልፍ ጥያቄ ይሄ ነበር። የሪፖርቱ ርዕሰ ነገሮች በእጅጉ አስደንጋጮች ነበሩ። ተፈጥሮ በሰው ልጆች ታሪክ ታይቶ በማይታወቅ ፍጥነት ፍጥረቶቿን እያጣች ነው። 1 ሚሊዮን የሚሆኑ በምድር በባህርና በሰማይ ላይ ተንሰራፍተው የነበሩ ዝርያዎች በቀጥታ የመጥፋት ዕጣ ከፊታቸው ተደቅኗል። ሮበርት ዋትሰን የበይነ መንግስታዊው የብዝሃ ህይወትና ተፈጥሮ ምህዳር አገልግሎት ሊቀመንበር ናቸው።
We've lost much of our native forest.
ከነበረን ደንና ረግረጋማ መሬት መካከል አብዛኛውን ክፍል አጥተናል።
የብዝሃ ህይወት መመናመን አደጋ የአየር ንብረት ለውጥ ጉዳይን ያህል አስፈላጊ ጉዳይ እንደሆነ መታወቅ አለበት። ይሄ የስነ ምህዳር ጉዳይ ብቻም አይደለም፣ ፍጣኔ ሀብታዊ ጉዳይ ነው፣ የልማት ጉዳይ ነው፣ የደህንነት፣ የማህበራዊ፣ የሞራልና የስነ ምግባር ጉዳይም ጭምር ነው። እርምጃዎችን ለመውሰድ ጊዜው በግልጽ አሁን ነው።
ሪፖርቱ ከ1900 የአውሮፓውያን ዘመን ወዲህ በመሬት ላይ የሚኖሩ ዝርያዎች አይነት በትንሹ በ20% ቀንሷል ብሏል። በምድርም በውሃም አካላትም ውስጥ የሚኖሩ ዝርያዎች ከ40% በላይ አይነታቸው ቀንሷል። በዚህ ወቅት በውሃ ውስጥ ከሚኖሩ አጥቢ እንስሳት መካከል 1/3 ስጋት ተደቅኖባቸዋል። ውቅያኖስን መበከል፣ መጠኑን ያለፈ የአሳ ማስገር ድርጊቶችን መደጋገም፣ የመሬት ምንጠራ፣ የደን ጭፍጨፋና እርሻን የመሰሉ የሰው ልጆች ድርጊቶች ደግሞ የጥፋቱ ምክንያት መሆናቸው ተጠቅሷል። ከ150 በላይ በሆኑትና ሪፖርቱን ባጸደቁት ሀገራት መካከል የተደረሰበት መግባባት ግልጽ ነው። አንዳች ነገር መቀየር አለበት።
ምንም እንዳልተከሰተ ሁሉ በዝምታ መቀጠል አደጋ ነው። የአየር ንብረት ለውጡ መባባሱን ይቀጥላል። የብዝሃ ሕይወት መመናመንም ሊቀጥል ነው። ሆኖም ትክክለኛ ፖሊሲና ትክክለኛ የቴክኖሎጂ ውጤቶችን ከመረጥን ዘላቂነትን የሰነቀ መጻኢ ዘመን ይኖረናል።
የሪፖርቱ አዘጋጆች መፍትሄው የሚጀምረው ከትንሽ እስከ ትልቅ ያሉ አራዊት፣ ነፍሳት ሁሉ ዋጋ እንዳላቸው በመገንዘብ ነው ይላሉ። ያጠፋነውን ለማካካስ በምናደርገው ጥረት ውስጥ ዋጋቸውን ማካተቱ ችግሩን ይፈታል ብለው ይመክራሉ።
ከጉዳት የነጹ ቴክኖሎጂዎችና እርምጃዎችን የሚያበረታታ አሰራር ያስፈልገናል። እድገትን ለመለካት የምጣኔ ሀብት ልቅናን ለማሳየት ጂዲፒን ብቻ እንደ መለኪያ መጠቀም የለብንም። ተፈጥሮ ከሰውና ማህበራዊ ሀብት ጋር በመሆን ወሳኝ ጉዳይ መሆኑንም መቀበል አለብን።
ሀብታሙ ስዩም ወደ ኋላ የሚመልስ ዘፈን ንጋብዘን ዛሬ።
ስለዚህ የዛሬውን ምስጋና ወስዳለሁ። አሁንም አመሰግናለሁ አላልሽኝ፣ ቢሆን ምስጋናውን ወስጃለሁ።
እንግዲህ ዝግጅታችንም በዚህ ተጠናቋል። በእኔ በኩል ጽዮን ግርማ በሪያችሁ ነበርኩ። ደህና ደሩ።
መልካም
ይደለሽ ትያለ